የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ የካቲት 11 2011 ዓ.ም ምሽት ያዘጋጀናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ይቅርታ፣ የካቲት 4 2011 ዓ.ም ምሽት የተዘጋጁ ቅንብሮች ናቸው። በፌዴራል ጠቅላይ አቃቢ ሕግ አማካኝነት በተዋቀረው የሕግና ፍትህ ጉዳዮች ማሻሻያ አማካሪ ምክር ቤት በኩል ተሻሽሎ በሕዝብ ተወካዮች ምክር ቤት የጸደቀው የበጎ አድራጎት ድርጅቶችና ማህበራት አዋጅ አብዛኛው የተሻሻሉ አንቀጾች ለዓለም አቀፍና አገር በቀል የመብት ድርጅቶች ተደነቁ፣ መሻሻል አለባቸው የተባሉ ጉዳዮች አሉ።
በተግባር መዋላቸው የሚጥሱት እንደ ወንጀል አድራጎት መቆጠር የለበትም። ስለዚህ አንዱ አሳሳቢ የሆነው እና ምናልባትም እንዲሻሻል በተደጋጋሚ በዓለም አቀፍ ድርጅቶችም ጭምር ጥያቄ ሲቀርብበት የነበረው እሱ ነው።
ከመብት ድርጅቶቹ አንዱ ዋና ጽህፈት ቤቱን ቤልጅየም ብራሰልስ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያን የሚመሩት አቶ ያሬድ ኃይለማርያም ናቸው። በዝርዝር ዘገባ እንመለስበታለን። ሌሎች ዘገባዎችም ይኖሩናል ለምሽቱ ያዘጋጀናቸው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎቻችን በድጋሚ ተመልሰን በተናል። በዩናይትድ ስቴትስ የሕግ መወሰኛ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ስለ አፍሪካ፣ ስለ ዓለም አቀፍ ጤና፣ ስለ ሰብአዊ መብትና ዓለም አቀፍ ድርጅቶች የሚመለከተው ክፍል አዲስ ሊቀመንበር አፍሪካውያን የሚሰደዱበትና ከመኖሪያቸው የሚፈናቀሉበት ምክንያት ምን እንደሆነ ለመረዳት ትኩረት ሊሰጠው ይገባል ብለዋል። ዴሞክራቷ የካሊፎርኒያ ተወካይ የምክር ቤት አባል ኬረን ባስ ይህንን ያሉት ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ ነው። ከምክንያቶቹ አንዱ ግጭት መሆኑ የሚታወቅ ነው። ስለሆነም ለግጭቶቹ መፍትሄ ማግኘት አንዱ መልስ ይሆናል ሲሉ ለአሜሪካ ድምጽ ዘጋቢ ጄምስ ባቲ ገልጸዋል። ከአየር ንብረት ቀውስ ጋር የተያያዘ ችግርም ለስደትና ለመፈናቀል ምክንያት እንደሚሆን ባስ ተናግረዋል። የጥቁር አሜሪካውያን የምክር ቤት አባላት ቡድን ሊቀመንበር የሆኑት ኬረን ባስ ዩናይትድ ስቴትስ ባሉት አፍሪካውያን ስደተኞች ላይ ያለው አያያዝ እንደሚያሳስባቸው ገልጸዋል። ከሶማሊያ፣ ከሱዳን፣ ከደቡብ ሱዳን እና ከላይቤሪያ የመጡ የተወሰኑ አፍሪካውያን በጊዜያዊ መልክ እዚህ ዩናይትድ ስቴትስ እንዲኖሩና እንዲሰሩ ተፈቅዶላቸዋል። ይሁንና በትራምፕ አስተዳደር ወቅት ችግር ላይ ሊወድቁ ይችላሉ የሚል ስጋት እንዳላቸው ጠቁመዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢሚግሬሽን ፖሊሲን አስመልክቶ የሚካሄደው ንግግር ባለበት መቆም ተጠያቂዎች ዴሞክራቶች ናቸው ሲሉ ዛሬ ነቅፈዋል። የትራምፕ አስተዳደርና የምክር ቤት አባላት ሌላ ከፊል የመንግስት መስሪያ ቤቶች መዘጋትን ለማስወገድ እየጣሩ ናቸው። ዴሞክራቶቹ ወንጀለኛን በአዳንን እንድናርስ ወይም ወደ መጡበት እንድንመልስ አይፈልጉም። ይህ አዲስ ጥያቄም እብደትም ነው ይላሉ ትራምፕ በትዊተር ገጻቸው ላይ በጻፉት መልእክት። ጭቅጭቁ የተነሳው ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት 5.7 ቢሊዮን ዶላር እንዲመደብ በመጠየቃቸው ሲሆን የሚካሄደው ድርድር ሌላ ነጥብ አስነስቷል። ዴሞክራቶች በዩናይትድ ስቴትስ የኢሚግሬሽን ባለስልጣኖች የሚታሰሩት አገር ውስጥ ያሉት ህጋዊ ሰነድ የሌላቸው ፍልሰተኞች መጠን ውሱን እንደሆነ ይፈልጋሉ ተብሏል። በመጨረሻም በዩናይትድ ስቴትስ የሚደገፉት የሶሪያ ዴሞክራሲያዊ ኃይሎች እስላማዊ መንግስት ነኝ በሚለው ጽንፈኛ የአማጽያን ቡድን ተይዘው የነበሩ 41 ቦታዎችን አስመልሰናል ይላሉ። እስላማዊ መንግስት ነኝ የሚለው ቡድን ከሚቆጣጠረው የመጨረሻ ምሽግ ለማባረር እየተዋጉ መሆናቸው ታውቋል። ሙስጠፋ ባሊ የተባለው የሶሪያ ዴሞክራሲያዊ ኃይሎች ቃል አቀባይ ባሁስ በተባለው መንደር የነበረውን የጽንፈኛ ቡድን ምሽግን አፈራርሰናል ሲል በትዊተር አስታውቋል። ይሁንና ከባድ ውጊያ መቀጠሉን ሳይገልጽ አላለፈም። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቶች ዝግጅቶቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማ ስንሻገር
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ቀዳሚው ዘገባችን ቃለ ምልልስ ነው። በፌዴራል ጠቅላይ አቃቤ ሕግ አማካኝነት በተዋቀረው የሕግና ፍትህ ጉዳዮች ማሻሻያ አማካሪ ምክር ቤት በኩል ተሻሽሎ በሕዝብ ተወካዮች ምክር ቤት የጸደቀው የበጎ አድራጎት ድርጅቶችና ማህበራት አዋጅ አብዛኛውን የተሻሻሉ አንቀጾች በዓለም አቀፍና በአገር በቀል የመብት ድርጅቶች ተደነቁ። የተለያዩ የመብት ድርጅቶች በጥምረት የያዙ አምስት የተለያዩ ተቋማት በጋራ ባወጡት መግለጫ መንግስት አዋጁን ለማሻሻል የወሰደውን እርምጃ አድንቀው አሳሳቢና መሻሻል ይገባል ያሏቸውን ዘርዝረዋል። ከነዚህ ውስጥ ድርጅቶች ውስጥ ዋና ጽህፈት ቤቱም ቤልጅየም ብራሰልስ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ የሚመሩት አቶ ያሬድ ኃይለማርያምን ስለ መግለጫው ማምሻውን አነጋግሬያቸው ነበር።
አቶ ያሬድ ኃይለማርያም ዋና ጽህፈት ቤቱ ቤልጅየም የሚገኘው የኢትዮጵያ የመብት ድርጅቶች ህብረት ሰብሳቢ ኖት። ዓለም አቀፍና አገር በቀል የሲቪል ድርጅቶች ሆናችሁ በጋራ መግለጫ አውጥታችኋል። መግለጫችሁ የሚመለከተው በቅርቡ የተሻሻለውን የሲቪክ ማህበራት አዋጅ በተመለከተ ነው። በመግለጫችሁ ላይ ሁለት ነገሮችን አስቀምጣችኋል ከፋፍላችሁ። ይሄ አዋጅ በመሻሻሉ መንግስት ለወሰደው እርምጃ ሊበረታታ ይገባል የሚል ያለበትና እንዲሁም ደግሞ መሻሻል ደግሞ አለባቸው ብላችሁ ያስቀመጣችኋቸው ጉዳዮች አሉ። ልክ እናንተም በመግለጫችሁ ላይ እንዳስቀመጣችሁት እኛም በሁለት ከፍለን እንየውና ሊበረታታ ይገባል ብላችሁ ተገቢ ነው ያላችኋቸውን ጉዳዮች እስቲ ያብራሩልን።
አመሰግናለሁ ሲሆን እንግዲህ የመጀመሪያው ቀደም ብሎ የነበረው አዋጅ ፋኝነቱ የዓለም አቀፍ ማህበረሰብ ነቀፌታ ሁሉ ሲገጥመው ነበር እና ከነዛ ውስጥ በጣም ወሳኝ የሆኑት አንቀጾች አንደኛው እነዚህ ማህበራት በተለይም ደግሞ በመብት ጉዳይ ላይ የሚሰሩ ድርጅቶች የከፍተኛ የሆነ የገንዘብ የማግኘት አቅም እንዲያጡ ተደርጓል። በጣም ከፍተኛ ችግር ውስጥ ነበሩ። ገንዘብ የማግኘት አቅማቸው በከፍተኛ ሁኔታ ተዳክሞ ስራ እስከ ማቆም ደርሰው ነበር እና የጠቅላላ ገበያቸውን 10% ብቻ ከውጪ እንዲያገኙ የሚገድበው ዋና አንቀጽ እንዲነሳ ተደርጓል። ሌሎች ደግሞ ለእነዚህን ተቋማት እንዲቆጣጠር ትልቅ ስልጣን ተሰጥቶት የነበረው የሲቪክ ማህበራት ኤጀንሲው
የበጎ አድራጎት
ማህበራት ተቆጣጣሪው ኤጀንሲ ወይም ማህበር በጣም ከፍተኛ የሆነ ስልጣን እነዚህን ድርጅቶች እንደፈለገ የመቆጣጠር ፍቃዳቸውን ሁሉ ባሰኘው ጊዜ የማገድ ያልተገደበ ስልጣን ነበረው። ያ ስልጣኑ እንዲስተካከል ተደርጓል። እንደዚሁ በጣም በውስጡ የነበሩ የሚንቀሳቀሱባቸው የስራ መስኮች ራሳቸው እንዲገደቡ ተደርጎ ነበር። ከዚህን ያህል ከ10% በላይ ከውጭ ድርጅት የምታገኙ ድርጅቶች በመብት ጉዳይ ላይ መስራት አትችሉም ተብሎ ብዙዎቹ የሚሰሩበትን የስራ መስክ ሁሉ እየቀየሩ ወደ ሌላ እንዲሄዱ ተገደው ነበር እና እነዚህ ሁሉ አፋኝና ገዳቢ የነበሩ አንቀጾች ከሞላ ጎደል ሙሉ በሙሉ በሚባል ሁኔታ በአዲሱ ሕግ ውስጥ ተቀይረው ፈቃጅና ሰፊ መብት የሚሰጥ ሕግ ወጥቷል እና እሱን በጣም አድንቀናል፣ አመስግነናል። መንግስትም
ላይ እነዚህ ዋና ጉዳዮች እንደነበሩ ከሚነሱት ጉዳዮች በጣም ቀዳሚና ዋና ጉዳዮች እንደነበሩ አስታውሳለሁ። ምክንያቱም በጣም ብዙ ድርጅቶች ተዘግተው ከስራ ውጭ ሆነው ነበረ። የሙያ ማህበራት ሳይቀር መቀጠል አቅቷቸው፣ ስራቸው ማስቀጠል አቅቷቸው በማስተማር ላይ የሚሰማሩ ድርጅቶች እንደዚሁ ማንቀሳቀስ አቅቷቸው እንደነበር አስታውሳለሁ እና እነዚህ ዋና የሚባሉ ጉዳዮች ከተስተካከሉና ከተሻሻሉ መሻሻል አሉባቸው ብላችሁ የጠቀሳችኋቸው ሌሎች ጉዳዮች ምንድን ናቸው ታዲያ?
መሻሻል አለባቸው ብለን ያልናቸው አንዳንድ አንቀጾች አሉ። ለምሳሌ በዚሁ በወጣው አዋጅ ላይ ሰዎች የመደራጀት በተለይም ኢትዮጵያ ራሷ በፈረመችው እና በተስማማችበት የአፍሪካ ኮሚሽን የሰብአዊ መብት ቻርተርም ላይ ሁን ሌሎች ዓለም አቀፍ ድንጋጌዎች ላይ ሰዎች የመደራጀት መብት አላቸው። በእንደዚህ አይነት ስራዎች ላይ የመሳተፍ መብት አላቸው እና ሄደው የግዝ ዓለምም ሳይመዘገቡ ተቋቁመው ስራ ሲሰሩ የተገኙ ድርጅቶች እንደ ወንጀል እንደ ጣሱ ተደርጎ መብታቸውን ነው ኤክሰርሳይዝ ያደረጉት፣ ግን ወንጀል እንደ ጣሱ ተቆጥሮ በወንጀል የሚያስቀጣ ድንጋጌ አለ። ያ በብዙ ሀገሮች ላይ የተለመደም አይደለም፣ አግባብም አይደለም። ይሄ ምዝገባው ለአስተዳደራዊ ቁጥጥር እና ለአስተዳደራዊ ስራ እንዲያመች ተብሎ የተቀመጠ ነገር ነው እንጂ ሰዎች መብታቸውን መጠቀማቸው መብታቸውን በተግባር ማዋላቸው የሚጥሱት እንደ ወንጀል አድራጎት መቆጠር የለበትም። ስለዚህ አንዱ አሳሳቢ ሆነውና ምናልባትም እንዲሻሻል በተደጋጋሚ ባለም አቀፍ ድርጅቶችም ጭምር ጥያቄ ሲቀርብበት የነበረው እሱ ነው። ሁለተኛው በተመሳሳይ ሁኔታ የተቋቋመ አካል አለ፣ ኤጀንሲ የሚሉት እነዚሁኑ የበጎ አድራጎት ድርጅቶችን የሚቆጣጠር ወይም እነዚህ የሲቪክ ማህበራትን የዛ የተቆጣጣሪ አካል አወቃቀር ደግሞ በተመለከተ ያነሳ ነው ጥያቄ አለ። የሚዋቀረው አካል ከሲቪክ ማህበራትም በአንድ ጎኑ ጥሩ ነገር የሚሆነው ሙሉ በሙሉ በመንግስት ቁጥጥር ስር ያለ አይደለም፣ ከመንግስትም ከሲቪክ ማህበራትም ገለልተኛ ከሆኑ አካላትም የሚዋቀር ነው። ነገር ግን እዛ ውስጥ መንግስት ያለው ድርሻ በጣም ከፍተኛ ስለሆነ ጫና የማሳደር አቅም ይኖረዋል። ስለዚህ ከመንግስት ይልቅ መንግስት የመቆጣጠር ስራውን በአነስተኛ ውክልና እዛ ተቋም ውስጥ ሊያከናውን ይችላል። ከመንግስት ይልቅ እነዚህ የሲቪክ ማህበራት እና ገለልተኛ የሆኑ አካላት ቁጥራቸው ከፍ ሊል ይገባል ካለ በለዚያ ዞሮ ዞሮ የመንግስት ጫና በስራቸው ላይ ሊያሳድር ይችላል የሚል ስጋት ነው። ሌላው ደግሞ ከበጀት አጠቃቀማቸው ጋር ተያይዞ ለአስተዳደራዊ ጉዳይ የሚጠቀሙት በጀት ከጠቅላላ በጀታቸው ከ20% እንዳይበልጥ ብሎ የሚደነግግ የሚገድብ የአንቀጽ አለው እና ያ አንቀጽ በጣም ከፍተኛ የሆነ የስራ ጫና ይፈጥርባቸዋል። የአስተዳደራዊ ኮስቱ ወይም ወጪው በተለያየ መንገድ በተወሰነ ደረጃ ከፍ ሊል የሚችልባቸው ነገሮች አሉና ይሄንንም እንዲህ ያሉ ጫናዎች ብዙም አስፈላጊ አልነበሩም። በተወሰነ ደረጃ ፈቃጅ የሆነ ከፈት ያለ የመስራት እድልን የሚፈቅድ ነገር መኖር ነበረበት የሚሉ በጣም ገዳቢ ናቸው በሚል ሳይሆን ቢሻሻሉ የበለጠ ህጉን ሙሉ ያደርገዋል፣ የበለጠ ህጉን የሚያሰራ ፈቃጅ ያደርገዋል ብለን ያሰብናቸውን ከዓለም አቀፍ እና ከአህጉር አቀፍ ህጎች ኢትዮጵያ ከፈረመቻቸው ከተስማማችባቸው የሰብአዊ መብት መነሻ ድንጋጌዎች በመነሳት እነዚህን አስተያየቶች ሰጥተናል። በዋናነት ግን ሙሉ ሂደቱ ህጉ የወጣበት ሂደት የተሰራውን ስራ ደግሞ አመስግነናል። ሊበረታታ የሚገባው ጥሩ ጅምር ነው በሚልም በደብዳቤያችን ላይ ለመንግስት መልእክታችን እናስተላልፋለን።
እንግዲህ ይሄ አዋጅ ሲሻሻል በጣም ብዙ የህግ ባለሙያዎች የተሳተፉበት እንደሆነ ይታወቃል። አንዳንዶቹ የህግ ባለሙያዎች ቀደም ሲል በጣም አበክረው የቀደመውን አዋጅ ሲተቹ የነበሩ አሉበት። ሁሉ የታወቁም የህግ ባለሙያዎች ተሳትፎበት ውይይት ተደርጎበት ለህዝብ ተወካዮችም ቀርቦ ውይይት ተደርጎበታል ይሄ አዋጅ እና አሁን ይሄንን እነዚህ መሻሻል አለባቸው የሚሉትን ጥያቄዎች ስታቀርቡ አዋጁ እንደገና ይሻሻል እያላችሁ ነው?
እንግዲህ አሁን በዚህ ኦልሬዲ አዋጁ ወጥቷል፣ ሊያሰራ የሚችል ነገሮች አሉት። ግን ከመነሻውም አሁን የተነሳ ጥያቄ አይደለም ይሄ ገና በ ውይይት ላይ ከነበረበት ጊዜ ጀምሮ ይቀርቡ የነበሩ ጥያቄዎች ናቸው። ስለዚህ አሁን አዋጁም ሲወጣ መንግስት የወሰደውን እርምጃ አመስግነን፣ ነገር ግን እነዚህ ነገሮች አሁንም እንደ ስጋት ይዘናቸውን እንቀጥላለን የሚል ማሳሰቢያ ነው። ይሄ ህግ እንደገና አፈጻጸም ላይ ታይቶ የሚያመጣቸው ችግሮች ካሉ ወደፊት መንግስትም ራሱ እንግዲህ ሁኔታውን ፈትሾ ሊገመግማቸው እና ሊለውጠው ይችላል። የማይለወጥ ህግ አይደለም። ግን በአሰራር የበለጠ ደግሞ ችግሮቹ ጎልተው ሲታዩ ሀገር ውስጥ ያሉ ማህበራቶችም ጭምር ጥያቄውን ወደፊት ሊያነሱት ይችላሉ። ለእኛ ግን አሁንም እንደ ስጋት ነው የምናያቸው። በአሰራር ላይ እነዚህ ችግሮች የበለጠ እየጎሉ ከመጡ ወደፊት የማይቀየርበት ምንም ምክንያት ያለ አይመስለኝም። አሁን ያለው የወጣው ህግ ግን አያሰራም ብያልን አይደለም፣ ያሰራል። ጥሩ ህግ ነው፣ በጣም በጥሩ ሁኔታ የተቀረጸ ህግ ነው። ግን ያሉበትን ችግሮች ደግሞ ማሳየት ከኛ አይነት ማህበራት ስለሚጠበቅ ስጋቶቻችንን አስቀምጠናል።
ለማን ነው ደብዳቤውን የላካችሁት?
ደብዳቤው ለጠቅላይ ሚኒስትር ቢሮውን ጨምሮ ጉዳዩ ለሚመለከታቸው የመንግስት አካላት እና ለዓለም አቀፍ ተቋማት የሰብአዊ መብት ድርጅቶች በጠቅላላ እንዲደርስ ተደርጓል። ለህዝብ ይፋ የተደረገም መግለጫ ነው። ይህንኑ ደብዳቤ ቀደም ብለንም ገና ህጉ ሳይወጣ ወደ ጠቅላይ ሚኒስትር ቢሮ ከዋና ከጠቅላይ አቃቤ ሕግ ቢሮ ወደ ጠቅላይ ሚኒስትር ቢሮም ሲሄድ ለጠቅላይ ሚኒስትር ጽፈት ቤት ይሄንኑ ይዘት ያለው ደብዳቤ ወደ 9 የሚደርሱ ዓለም አቀፍና አጉራ ያ አገር ውስጥ ያሉ ድርጅቶች ልከናል። ለጠቅላይ ሚኒስትሩ ጽፈት ቤት በእጅ ጭምር አስረክበናል። የዛ ቀጣይ ጥያቄ ጥሪ ነው ይሄኛው።
የኢትዮጵያ የመብት ድርጅቶች ሰብሳቢ አቶ ያሬድ ኃይለማርያም ለሰጡን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ ሆን እድሉን ስለሰጣችሁ። ይገልጽልኝ
ወደ ተከታዩ ዘገባችን እናልፋለን። በደሴ ከተማ አስተዳደር እንዲሁም በደቡብ ወሎና ሰሜን ወሎ ዞኖች ለምዝበራ ተጋላጭ በሆኑ የስራ መደቦች ላይ የተመደቡ የመንግስት አመራሮችና ባለሙያዎች የሀብት ምዝገባ እያካሄዱ ነው። ምዝገባው ተግባራዊ ከሆነበት መጋቢት 2006 ዓ.ም ጀምሮ 16,000 የሚጠጉ የመንግስት ሰራተኞች የመጀመሪያና የዳግም ሀብት ምዝገባ አድርገዋል። በቅርቡም ምዝገባ በማካሄድ ላይ ይገኛሉ። በአማራ ብሔራዊ ክልላዊ መንግስት ሀብትን ለማሳወቅና ለማስመዝገብ የወጣው አዋጅ ቁጥር 187/2003 የመንግስት አሰራር ግልጽነት እንዲኖረው ያስችላል፣ ሙስናና ብልሹ አሰራርን ያስቀራል ቢባልም አፈጻጸሙ ላይ ውስንነቶች እንዳሉበት የመንግስት ሰራተኞች ይናገራሉ። መስፍን አራጌ ከወሎ ተከታዩን ሪፖርት ልኮልናል።
በክልሉ በተለያዩ አካባቢዎች ከ2006 መጋቢት ወር ጀምሮ የመንግስት ሰራተኞች የሀብት ምዝገባ ቢያካሄዱም በተለይ ምዝበራን ከመከላከልና ተጠያቂነትን ከማስፈን አንጻር ያደረገው አስተዋጽኦ እምብዛም ነው የሚሉ ድምጾች እየተሰሙ ነው። እንደነሱ አባባል የሀብት ምዝበራው እየተፈጸመ ያለው በከፍተኛ አመራሩ ሆኖ ሳለ በስፋትና በተደጋጋሚ ሀብት የሚያስመዘግበው በዝቅተኛ የስራ መደብ ላይ የሚገኘው ሰራተኛ ነው። የከፍተኛ አመራሩ ሀብት ምዝገባ ይፋ ለመሆኑን በማንሳትም ለምን የሚል ጥያቄ ያስከትላሉ።
ይሄ ሀብት ማስመዝገብ ከዛሬ 2 ዓመት በፊትም የተደረገ ነገር ነው እና መልካም የሚባል ነው። ሚዲያ ላይ በተለይ የምናያቸው ነገሮች እንግዲህ አገሪቱ ምን ያህል ደረጃ ላይ እንዳለች ሁላችንም እየታዘብን ነው። በቀን 3 ጊዜ በልቶ በማያድር ህዝብ መካከል እስከ አውሮፕላንም እስከ መርከብም የተያያዘበት ሁኔታ ነው ያለው እና ከዛ አንጻር ይህንን ለማጣራት እየተሰራ ያለው ነገር ጥሩ ነው። እንደዚህ ታችኛው ሰራተኛ ላይ ወይም ደግሞ በጣም ዝቅተኛ የመንግስት ደሞዝ የሚያገኘው ላይ ብቻም ሳይሆን በተለይ ላይ ያሉት አመራሮች ላይ በደንብ ጠርቶ መምጣት አለበት። ያኛው ከተስተካከለ በኋላ ነው ታችኛውን መፈተሽ አለብን።
ይህን ሀሳብ ወሎ ዩኒቨርሲቲ የስነ ምግባርና ጸረ ሙስና መኮንኑ አቶ ሱለይማን ሰይድ ይጋሩታል።
በሀገርም ደረጃ በዩኒቨርሲቲም ደረጃ ያሉት አመራሮች ሀብታቸው ማስመዝገብ እንጂ ለሰራተኛውም ይሁን እንደ ሀገር ይፋ የወጣ ነገር የለም።
በአማራ ክልል ጸረ ሙስናና ስነ ምግባር ኮሚሽን የደሴ ቅርንጫፍ ጽህፈት ቤት ኃላፊ አቶ አባተ ምርኩዜ ግን ቅርንጫፍ ጽህፈት ቤቱ በሚንቀሳቀስባቸው ደሴ ከተማ አስተዳደር፣ ደቡብ ወሎና ሰሜን ወሎ ዞኖች እንዲሁም ዋግምራ ብሔረሰብ ዞን የሚገኙ አመራሮችና የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ ተደርጓል ባይ ናቸው።
ይሄ አንደኛ የተሿሚዎችን፣ ሁለተኛ የተመራጮችን፣ ሶስተኛ የመንግስት ሰራተኞችን እንግዲህ ለሙስና ወይም ለብልሹ አሰራር ተጋላጭ የሆኑ የስራ መደቦች ተብለው ተለይተው ምዝገባ እየተካሄደ ነው። እንግዲህ የከፍተኛ አመራሩም ይካሄዳል፣ የዝቅተኛ አመራሩም ይካሄዳል፣ የመካከለኛ አመራሩም ይካሄዳል፣ የመንግስት ሰራተኞችም ይካሄዳል። አሁን እዚህ ላይ ልዩነት የለም።
አሁን በከፍተኛ አመራሩ ደረጃ እየተመዘገበ ነው ያስባሉ።
እንግዲህ አሁን እኛ ባንኖርም በክልል ደረጃ ያሉት ያንን ይሰራሉ። እንግዲህ በእኛ ከፍተኛ አመራር ብለን የምንይዛቸው የዞን አመራሮችንና የከተማ አስተዳደር አመራሮችን ነው። እነዚህ ደግሞ እያስመዘገቡ ነው።
የሀብት ምዝገባው ሕጋዊ ተጠያቂነትን የሚያሰፍን፣ ማንኛውም ግለሰብ የአመራሩን የሀብት መጠን ለማወቅ ጥያቄ ቢያቀርብ ምላሽ የሚያገኝበትን አሰራር የዘረጋ ነው የሚሉት ደግሞ በደሴ ከተማ አስተዳደር ከንቲባ ጽሕፈት ቤት የስነ ምግባር መከታተያ ክፍል የስነ ምግባር መኮንን የሆኑት አቶ ትእዛዙ እንግዳው ናቸው።
በአዋጁ ላይ በተገለጸው መሰረት ማንኛውም ግለሰብ ያንን ግለሰብ ሀብት ለማወቅ ከፈለገ የስጋ ዝምድና እስከሌለው ድረስ ለምን ለሌላ ተግባር እንዳይጠቀምበት በማመልከቻ ጠይቆ ወዲያው ይሰጠዋል ነው የሚለው።
ግለሰቦቹ መረጃ የሚያገኙበት መንገድ ግን ግልጽነት የጎደለው ስለሆነ አፈጻጸሙ ላይ ብዥታ ማስከተሉን አቶ ሱሌህማን ያነሳሉ። ከወሎ ዩኒቨርሲቲ
እንደ ሀገር የወጣው ህጉ ጥሩ ነው። አፈጻጸሙ የተወሰነ ቢሆን ክፍተት አለው። ግልጽ አይደለም። የግልጽነት ችግር አለ። ያስመዘገቡ ሰዎች በሚዲያ ይገለጻል ኦር እንዳልኩ በሴክተሮች በኩል ነው ተገልጾ ዝርዝር ነው የሚሄደው። ወይ ያንዳንዱ ህዝብ ወይ ህብረተሰብ ፈላጊ አካል የከለ ሀብት ማወቅ ፈልጋለሁ ብሎ ሄዶ የመጠየቅ መብት አለ የለውም የሚለው ነገር እሱ በደንብ ግልጽነት ይጎድል ይመስለኛል።
በሌላ በኩል ሀብት ያከማቹ ግለሰቦች ንብረቱን በራሳቸው ሳይሆን በሌሎች ሰዎች ስም ስለሚያስቀምጡ የተጀመረው የሀብት ምዝገባና ይፋ የማድረግ እንቅስቃሴ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ይገልጻሉ።
ምስና ተባለ እንጂ የተደራጀ ሌብነት ነውና ያን የተደራጀ ሌብነት እኔ ለምሳሌ በኔ ፖዚሽን ላይ የሆነ ነገር ከሰራው ሀብቴን እንደነገርኩ ያለችኝ ነው ማስመዘግበው። ነገር ግን ወንድም ያለ እህት አለ ያጎት ልጅ አለና ከዘር ጋር ተያይዞ የሚሰራጩ ንብረቶችንና ሀብቶችን መሰብሰብ አስቸጋሪ ነው የሚሆነው።
መኮንኑ ከዚህ በተጨማሪ ከፍተኛ የመንግስት ባለስልጣናት ወደ ስልጣን ከመምጣታቸው በፊት ያላቸው ሀብት ተመዝግቦ ከታወቀ አፈጻጸሙን ሊያቀለው እንደሚችል መክረዋል።
ኃላፊዎች ከመሾማቸው በፊት ቢሆን ምዝገባው ጥሩ ነው። ከሹመቱን ካገኙ በኋላ ከሆነ ያስቸግራል። ሹመቱ ልክ ደብዳቤው እንደደረሰ ማግስት የተወሰነ እስከሚለማመዱ ድረስ ባህሪያቸው የተሻለ ጥሩ ነው የሚሆነው እና ፖዚሽን ላይ የቆዩ ሲሄዱ ትንሽ
ምዝገባው ግልጽነት የጎደላቸውን አሰራሮች አጥርቶና አደረጃጀቶችን አስተካክሎ ወደ ተግባር ካልገባ የሀብት ምዝገባው ብቻውን ፋይዳ ይኖረው ይሆን? በክልሉ ስነ ምግባርና ጸረ ሙስና ኮሚሽን የደሴ ቅርንጫፍ ኃላፊ
መዝገቡ ብቻውን ፋይዳ የለውም። ፋይዳ የሚኖረው አንድ ሀብት አስመዝጋቢ በሁለት ዓመት ተኩል ምዝገባ ያካሄዳል። እሱን ምዝገባ ካካሄደ በኋላ ነው እንግዲህ እውነትም ይሄ ሀብት አለው የለውም፣ ያስመዘገበው ነገር ትክክለኛ ነው ወይስ ትክክለኛ አይደለም የሚለውን ነገር ለማጣራት እንትን የሚባለው ከሁለት ጊዜ ምዝገባ በኋላ ነው። ይህንን እንግዲህ ምናልባት ያሉን ባለሙያተኞች የሀብት ምዝገባ ብቻ ነው፣ ይህን ደግሞ በየቦታው ተንቀሳቅሶ የሀብት ትክክለኛ ነው ወይስ አይደለም የሚለውን ነገር ደግሞ የሚሰራው ሌላ ባለሙያተኛ ነው። ይህም ባለሙያተኛ እንግዲህ ምናልባት ወደፊት መንግስት ከፈቀደና የሚያደራጀው ከሆነ ይሄ እስካሁን ድረስ ገና ነው።
በተነሱ ጥያቄዎችና አስተያየቶች ዙሪያ ከተደጋጋሚ ማባበል በኋላ ምላሽ ለመስጠት ቃል ገብተው የነበሩት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት አቶ ዘላለም ብስቱ ስልካቸውን አጥፍተውብናል። ኮሚሽነሩንም በጸሐፊያቸው በኩል ለማግኘት ያላሰለሰ ጥረት ቢደረግም ስብሰባ ላይ ናቸው በሚል ምክንያት ልናገኛቸው አልቻልንም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንም ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ተከታዩ ዘገባችን በቀዳሚ ዘገባነት ይዘነው የነበረ ቢሆንም የደረሰን አሁን ስለሆነ አሁን ነው የምናቀርበው። በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረ ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ገልጸዋል። ከአማራ ወገን የሆኑት ጥቃቱን እያደረሱ ያሉት በቅማንት የማንነት ኮሚቴ አባላት አማካኝነት የሚመሩ መለዮ የለበሱ ወዘ ልውጥ ሰዎች ናቸው ሲሉ ከቅማንት ወገንና የኮሚቴ አባል የሆኑት ደግሞ የሶስቱ ቀበሌዎች ጥያቄ መመለስ አለበት ይላሉ። ሀገር የምትመራው በሽምግልና ሳይሆን በሕግ አግባብ ነው። የሶስቱ ቀበሌዎች ጥያቄ ካልተመለሰ በአካባቢው መረጋጋት አይኖርም እያሉ ነው። አስቴር ምስጋናው ተከታዩን ዘገባ ከባህር ዳር አድርሰናል።
በማንነት ላይ ያተኮሩ ግጭቶች በመከሰታቸው የሰው ህይወት አልፏል። ብዙ ንብረቶች በቃጠሎ ወድመዋል። ከ39,000 በላይ ዜጎች ተፈናቅለዋል። አሁንም ችግሩ እንዳለ ከቅማንትም ሆነ ከአማራ ወገን የሆኑ በአካባቢው የሚኖሩ ነዋሪዎች ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸዋል። የግጭቱ ማዕከል ወደ ሆነው ወደ ጭልጋ አካባቢ ከአማራም ሆነ ከቅማንት ወገን የሆኑ ነዋሪዎችን አነጋግረናል። አቶ ምስጋናው የተባሉ በጭልጋ አካባቢ ሰቀልት እየተባለ በሚጠራው ቀበሌ የሚኖሩ ግለሰብ እንደተናገሩት ግጭቱ እየተካሄደ ያለው በቅማንት ኮሚቴ አባል እየተመሩ ያሉ ወዘ ልውጥ የሆኑ ሰዎች ናቸው ጥቃት እየፈጸሙብን ያሉት ይላሉ።
መከላከያ ከመስረው ማለት ገብተው ሁሉን አስረው ወደ ሌላ ቦታ ይህን ያህል በእስር ቁጥጥር አድርገን እያሉ እነሱ በእነሱ መሳስረው ገብተው ማለት አንደኛ ከባህር በሚታወቁ ሰዎች ዋና ሆነዋል እነሱ ናቸው። አሁንም እየመጡ በሚያውቁት ሁሉን ነገር የሚፈጥማሉ እነሱ ናቸው። ሁለተኛ ደግሞ ከሀገር ከለውጡ የመጣ ሰው ነው። አሁን እንዲያርጉ የሚጨፈጭፈና አለ
ወዘ ልውጥ ነው።
አዎ ካሉት የእነዚህ መሪ ይሆናሉ እነሱ ያው በሚያውቁት እያገቡ የሚያስቃጥሉ ይህም ያ ሰው የሚያስገድሉዋል እነሱ ናቸው። ከዚህ ላይ ከኛ ከቦታው ላይ ማለት ያሉ ሰዎች ከውጭ ያሉ ሰዎች
እነማን ናቸው? እነዛን ታውቋቸዋላችሁ?
ይታወቃሉ። ብዙ ሰው ነው ያለ የሚታወቁ ሰው ያሉ አሁን እዚህ ውስጥ ያሉ
ምንድን ናቸው?
መጀመሪያ ጊዜ ሊቀመንበር በምናምን በራሳቸው ላይ ሲሰሩ ነበር በስምንቶች ማለት ከግሉ ላይ ማለት ነው። አሁን ብዙ ነገር እያስደረሰ ያለ እሱ ነው። አሁንም ሰው ይመጣሉ የሚመጡ ያሉ እነሱ ናቸው። አሁን ጨርሰው እነሱ እየመሩ ማለት ነው።
አሁን በቅማንት ስም የተደራጀው ኮሚቴ ነው መንገድም መስመርም እየመራ ካባቢው በጸጉረ ልውጥ ሰው እያስጠቃ ያለ ያሉኝ ነው።
አይ የሚከክለናል እነሱንም ይከክሉናል።
ከቅማንት ወገን የጭልጋ ከተማ ነዋሪ የሆኑት አቶ ማስረሻ ለሙ በበኩላቸው ችግሩን እየፈጠሩ ያሉት የክልሉ የመንግስት አመራሮች ናቸው። ህገ መንግስታዊ መብታችንን ተጠቅመን የጠየቅናቸውን ጥያቄ አልመለሱምና የቅማንት ኮሚቴዎችም ቢሆኑ ተባረው ጫካ ነው ያሉት ይላሉ።
ስለዚህም ከበሬ መቀበል አለባችሁ። አልቀበልም። በዚህ ተደጋጋሚ የተነሳው ምክንያት ከዛ ውጭ ግን የክልሉ መንግስት ያደረገ ያለው ምንድነው? ከተለያዩ የክልል ያሉ ሽፍቶችን በማምጣት ተቀበል ስለዚህም በኃይል ካልተቀበል እርምጃ ወስድባለሁ ብሎ ሲዙት ነበር እና የግጭቶች መንስኤ ምንድነው? የክልል ባለስልጣን ነው። ቅማንትና አማራ አፈታላ። አሁን እኔ ለምሳሌ አማራ ነች። እኔ አባቴ ቅማንት ነው፣ እናቴ አማራ ነው። አልፈታላ ምን ይታይቃል? እንዴት ሆነ የሚባለው? ሁሉ ማህበረሰብ ላይ ችግር የለም። ያልተወለደ ያልተጋባ ምናምን የለም። የቅማንት ኮሚቴ የሚባለው አብዛኛው እየተሳደደ ስለሆነ ጫካ ነው ሰብሰ ነው። ሌላ ምን አይነት ሮመር አለ መሰለሽ? ዝም ብሎ አሁን ልዩ የተለየ ሀይል አለ ከቅማንት ጎን ሆኖ ጊዜ እንዲያጠቃ ከዚህ ብቻ አሁን አሜት አለ። ህዋት ቢሆንስ ህዋት ማለት ኢትዮጵያን ናቸው። እኛ የራሳችን የሚያስተዳድረን ክልል የቅማንት ህዝብ የህዋት ያለች ነው።
ከቅማንት ኮሚቴ አባላት መካከል አቶ ሙሉጌታ እሸቱ ግጭቱን እያባባሱ ያሉት የቅማንት ኮሚቴ አባል ናቸው ለተባለው ጥያቄ የሰጡት መልስ አካባቢው ሊረጋጋ የሚችለው በህጉና በስርዓቱ መሰረት የሶስቱ ቀበሌዎች ጥያቄ መልስ ሲያገኝ ብቻ ነው ይላል።
በህግና በስርዓት ብቻ እየተመራ የህዝብን ጥያቄ ቀበል በወጣ ህገ መንግስት ተገዥ ሆነ ለመፈጠ መሰላለ በፍላጎት አይደለም። የክልል መንግስት ለፈለገ ብቻ ሰው ቀበል አይደለም አንዲትን መንገድ ሊጠራ አይገባው። መቀረረት ባለበት ህገ መንግስቱ በሚጠረው መሰረት በህጉ በአዋጁ በደንቡ መሰረት እየተሰራ ነው።
ስራ ነው እየተሰራ ያለው። ቀን ቀን ሰላማዊ ይመስላል። ስለዚህ ህዝብን እንደ ጫካ በመጠቀም ወንጀለኞች ራሳቸው ህዝቡ መሃል ሆነው ነው እየረበሹ ያሉት። ከመንግስት አቅም ውጭ ግን አይደለም አካባቢው።
የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኛ ስረስ በቅርቡ በሰጡት ጋዜጣዊ መግለጫ ላይ እንደገለጹት ግጭቱን እያስነሱም ሆነ እያባባሱ ያሉት በማህበረሰቡ ውስጥ ተሰግስገው ያሉ አካባቢውን የብጥብጥ ቀጠና ለማድረግ ልዩ ተልእኮ የተሰጣቸው ኃይሎች ናቸው ይላሉ።
ዞሮ ዞሮ እየተካሄደብን ያለው የውክልና ጦርነት የሚመስል ነው። አጀንዳ የሚሰጣለ አጀንዳ የሚቀበላለ። ይሄ ግጭት ግን በዋነኛነት መተኮር ያለበት ይሄ ግጭት የአማራና የቅማንት ግጭት አይደለም። ራሱን በቅማንት ማንነት ኮሚቴ ያደራጀ ቡድን እውቅና የሌለውና ህገወጥ ቡድን መሆኑን በመንግስት ደረጃ ገልጸናል። በዚህም በቁጥጥር ስር የዋሉ አካላት አሉ፣ ያልዋሉም አሉ። ህዝብን እንደ ጫካ በመጠቀም ያልያዝናቸው አካላት አሉ። እነዚህን አካላት ለመያዝ ህዝቡ ያግዘን የምንለው ለዛ ነው።
አቶ አሰማኛ የይዘውም ችግሩ ስር እየሰደደ በመምጣቱ የፌዴራል መንግስትን ጣልቃ እንዲገባ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ በዚሁ አብቅቷል። በነገው ምሽት ይዘን ሌላ ፕሮግራም ይዘን እንመለሳለን። አስተያየቶች ካላችሁ በቪኦኤ አት ቪኦኤ አምሃሪክ ፌስቡክ ገጻችን ላይ ሃሽታግ ቪኦኤ በትዊተር ገጻችን ላይ መላክ ትችላላችሁ። ፕሮግራማችንን ሲያቀናብርልን የቆየው ሞክቤል ያብሮ ነው። አብሬያችሁ ያመሸሁት ደግሞ ጽዮን ግርማ ነበርኩኝ። በነገው ምሽት እንገናኝ። Yeah.